تسلولت پروگرامچن اهون ای جمرال በመጽሐፍ ታለም ፕሮግራማችን በአብዴ ጉበኛ የተደረሰውና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ተረካ ክፍል 19 አስተምተን የተከላላ ፕሮግራማችን ፍጻሜ ይሆናል።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድነት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 19
አጠቅሎ ፈረስ ካሳብሎስ ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ከራስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ
በዚህ ሁኔታ ላይ እንዳሉ የሚያስቡት ደግሞ ሌላ ሰፊ ነገር ነበር። ያገራቸው ህዝብ መልሶ አንድነቱን ሰላማዊ ኑሮውንና መልካም አስተዳደሩን ቢያገኝም ይህ ብቻ በቂ የሆነ የኑሮ ዓላማው ሊሆን እንደማይገባው አመኑ። የርሻው፣ የንግዱ፣ የጦርነቱ መልክና ይዞታ ሁሉ በተለወጠና በተሻሻለ ሁኔታ መከናወን አለበት። ዓለም ከምትኖርበት ሁኔታ የተለየ እና ዝቅ ያለ የኑሮ ሁኔታ ሊኖረን አይገባም ብለው አሰቡ። ወንደር ከተማ በነበሩበት ጊዜ አንድ ቀን ከጧት ጀምረው የምሳ ጊዜ አልፎ 9 ሰዓት ገደም እስኪሆን ድረስ የህዝብ ጉዳይ ሲሰሙለው ወደ ግቢ ተመልሰው ምሳ ከበሉ በኋላ ዲቀመኳስ ዮሐንስን፣ ቆንስል ፕላውዲንንና ጥቂት አሽከሮችን አስከትለው ከከተማው ወደ ሰሜን ወጡ። አጼ ቴዎድሮስ በተፈጥሯቸው ከግንብ ይልቅ ድንኳን፣ ህዝብ ከሚተራመስበት ከተማ ይልቅ ንጹህ አየርና የአካባቢውን የምድር አቀማመጥ ለማየት የሚያስችል ቦታ በጣም ይወዱ ነበር። ስለዚህ ከየፈረሶቻቸው ወርደው በአካባቢው ያለውን ቦታ እየተዘዋወሩ ሲመለከቱ በቅርቡም በሩቁም ያለው ቦታ አቀማመጥና ቀዝቀዝ ያለው ነፋስ ሽውታ ምቾትንና የሰላማዊ ኑሮ ጣዕምን አግኝቶ በማያውቅ ልባቸው የኑሮ ጣዕም ተስፋ አሳደረበት። ቀን ሲሰጡት በኋላው ትክክለኛ ፍርድ ከሚሰማቸው የመንፈስ ደስታ ጋር አሁን የሚሰማቸው አካላዊ ደስታ ተዋህዶ መኖርና መልካም ሥራ ከፍ ያሉ ትርጉሞች እንዳሏቸው አስታወሳቸው። አቶ ቡላዴን፣ እኔ ሰላምንና የደስታ ኑሮን ለአገሬ ሰው ሁሉ ለማስገኘት ስደት የኖርኩ ሰው ነኝ። ራሴ ግን በአንድ ቦታ ላይ ቆሜ ቀዝቃዛ ነፋስንና መልካም የሆነ የምድር አቀማመጥ መመልከትን እንኳን ሳልጠግ ወዲህና ወዲያ ስባክን ኖርኩ። እግዚአብሔር የመሰረተልኝን ሰላም ቢያጸናልኝ የወደፊት ስራዬ ተየሰው ፊት ሐዘንና ሰቀቀን የሚጠፋበትን ነገር መፈለግ ይሆናል አሉ አጼ ቴዎድሮስ። እንግዲህ ወዲህ ሰላምና መሻሻል ወደ ኢትዮጵያ ምድር እንደሚገባ ተስፋ አድርጋለሁ አለ ቆንስል ፕላውዴን። ከዚህ ላይ አጼ ቴዎድሮስ ህዝቤ በሰላም አርፎ የየለት ተግባሩን ተተከታተለልኝ በሌሎች ሀገሮች ተደረገ የሚባለውን ነገር ሁሉ ለማድረግ የማያስችለኝ ምን ነገር አለ ብለው አሰቡ። ነገር ግን ወዲያው ችግሩ ትዝ አላቸው። እነዚያ የማይወዷቸው ቱርኮችና አረቦች ዙሪያቸውን ስለከበቧቸው አሰልጣኞችንና ስልጣኔውን ማስገባቱ ራሱ አንድ ከባድ ችግር ያለበት መሆኑ ተሰማቸው። ስለዚህም የእንግሊዝ መንግስት እርዳታ ይበልጥ አስፈላጊ ሆኖ ተሰማቸው። ይሁን እንጂ የእንግሊዝ መንግስት ለኢትዮጵያም ይሁን ለሌላው ትንሽ የክርስቲያን አገር ብሎ ከቱርክ መንግስት ጋር ጦርነት ለመግጠም የማይፈቅድ መሆኑን ሊቀመኳስ ዮሐንስ የነገራቸው ወዲያው ትዝ አላቸው። ከዛም ፊታቸውን ወደ ሊቀመኳስ ዮሐንስ ዘወር አድርገው ዮሐንስ፣ የእንግሊዝ ህዝብ በርግጥ ክርስቲያን ተሆነ የእንግሊዝ መንግስት በእስላም ወራሪዎች የሚጠቃ የክርስቲያን አገርን ለምን አይረዳም? አሉ አጼ ቴዎድሮስ። ጃንሆይ፣ መርዳቱን ይረዳል። ግን በአሁኑ ዘመን የአውሮፓውያን መንፈስ ላይ ንግድ ሃይማኖት የበለጠ ቦታ እያገኘ ስለሄደ አንዱ መንግስት በከፍተኛ ጥቅም ከሚገናኘው መንግስት ጋር ለሃይማኖት ብሎ አይጋጭም አለ ሊቀ መኳስ ዮሐንስ። በዚህ ሁኔታማ በአውሮፓውያን ዘንድ ሃይማኖት ጨርሶ ጠፍቷል ማለት ነው አሉ አጼ ቴዎድሮስ። ይህ አይደለም ጃንሆይ፣ መቻቻል የሚባል ነገር ስለመጣ ነው። ሃይማኖትን በግድ ማሳመን ወይም ማስተው ከባድ ችግር ሆኖ ስለተገኘ አንድ ሰው ከቤተሰብ በመውረስም ይሁን ራሱ ተመራምሮ በመቀበል የያዘውን ሃይማኖት ተው ብሎ ማስገደድ የማይጠቅም መሆኑ ታወቀ። ቀደም ባለው ጊዜ ከክርስቲያኖች ይልቅ ሃይማኖታቸውን በሰይፍ ኃይል ያስፋፋሉ የሚባሉት እስላሞች ታላቅ ታጋሽነትን አሳይተዋል። ከነቢይ መሐመድ በኋላ የተነሱ ከሊፋዎች ብዙ ክርስቲያኖች አገሮችን ድል እያደረጉ ታላቅና ሰፊ የሆነ የአረብ መንግስት ቢመሰርቱም የእስልምናን ሃይማኖት በዘዴና ቀላል በሆነ መንገድ ከማስፋፋት በቀር ክርስቲያኖችን ብዙ አይቻሉም ነበር።
የአረቦች ታላቅ መንግስት ሲፈርስ በዚያ የተተካው የሴልጁክ ቱርኮች መንግስት ግን በክርስቲያኖች ላይ ብዙ ግፍ ስለሰራ ባለም ውስጥ ጓደኛ የሌለው የሃይማኖት ጦርነት በክርስቲያኖቹ የአውሮፓ መንግስታትና በእስላሞች መካከል እየተደጋገመ ሲካሄድ ለብዙ ዘመናት ቆየ። ይህ ጦርነት የመስቀል ጦርነት ይባላል። የሴልጁክ ቱርኮች ታላቅ መንግስት ከእስያ በተነሱ ሞንጎላውያን በሚባሉ ሰዎች ወረራ ተፈረሰ በኋላ የሞንጎሎች ሰፊ መንግስት ተመስርቶ ወዲያው ፈረሰ። በዚህ ጊዜ ኦቶማን ቱርኮች የሚባሉት ተነስተው ኃይለኛውንና ሰፊውን የቱርክ መንግስት መሰረቱ። ይህ የቱርክ መንግስት ባለፈው ጊዜ አረቦች በኋላም ሴልጁክ ቱርኮች ተያዙት የሰፋ ሀገር ተማያዙን በላይ ባሸነፋቸው ክርስቲያኖች ላይ ከባድ ቀንበር የጫነ መንግስት ሆነ። ኦቶማን ቱርኮች ቤተክርስቲያኖችን ሁሉ መስጊድ በማድረግና ክርስቲያኖችን በብዙ መንገድ በመጨቆን እጅግ የታወቁ ናቸው። ታላቋን የክርስቲያን መዲና ቁስጥንጥንያን የያዟትም እነዚሁ ቱርኮች ናቸው። ታላቋ የቁስጥንጥንያ ከተማ 150 ሺህ ሰራዊት ይዞ በዘመተው መሐመድ ሁለተኛ ስትከበብ ከተማዋን ከዚህ ተወራሪ ለማዳን ተሰልፈው የነበሩ ሰዎች 8000 ብቻ ነበሩ። እኒህ በጣም ጥቂቶች የሆኑ ጀግኖች ክርስቲያኖች ቆስጠንጢኖስ 11ኛ ከሚባለው ጀግና ንጉሳቸው ጋር በመሆን ማንንም ሳይረዳቸው ከተማቸውን ሳይለቁ ሲጋደሉ ሁሉም ተነ ንጉሳቸው አለቁና ቆስጠንጢኒያ በቱርኮች ተያዘች አለ ጆምቤል። አቲቲዩትሮስ ይህን ንግግር በጸጥታና በትካዜ ሲያዳምጡ ታላቅ ቁጭትም ይሰማቸው ነበር። ዛዲያ ሌሎች ክርስቲያኖች መንግስታት እነዚህን ቱርኮች ዝም ብለው ተዋቸው አሉ አቴዎድሮስ። ኮንስል ፕላውደን አቴዎድሮስ ይበልጥ የሚያስገርማቸውን ነገር ቤል የዘለለው ስለመሰለው በንግግሩ መካከል ገባና አቸንፈው ለያዙት ህዝብና ሃይማኖት እንደ አረቦች ትዕግስት ማሳየት የት አለ? ታላቁንና የተከበረውን የቅድስት ሶፊያ ቤተክርስቲያን ሳይቀር ቤተክርስቲያኖቹን ሁሉ መስጊድ አደረጓቸው። መስቀል በነበረበት ቦታ ሁሉ የእስላሞች የጨረቃ መልክ ያለበት ምልክት ተተካበት አለ። ዛሬ ሁሉም ክርስቲያኖች ዝም ብለው አዩ አሉ አጼ ቴዎድሮስ በሐዘንና በንዴት ልባቸው እየታወቀ። ማን ነክቷቸው? ይባስ ብለው ራሳቸው ወረራውን ቀጠሉ እንጂ ተደላድለውና ተስፋፍተው እንደቆዩ ቀዳማዊ ሱሌማን የሚባለው ሱልጣን ዘመን የክርስቲያን ወረራ ስራቸውን ቀጥለው ለክርስቲያኖች የአውሮፓ ሀገሮች ውስጥ በተጨማሪ ዩጎስላቪያ፣ ቡልጋሪያ፣ አልባኒያ፣ ሃንጋሪ የሚባሉትን በሙሉ ሲይዙ ኦስትሪያ የምትባለው ሀገርም ብዙ ግዛት ወሰዱባት። ጥቁር ባህር የሚባለውንም ባህር በእነሱ ቁጥጥር ስር አደረጉት አለ ጆን ቤል። እንዴ የአውሮፓ ክርስቲያኖች ሁሉ ሲሆን ምን ይሰሩ ነበር? አሉ አጼ ቴዎድሮስ። ጃንሆይ መጀመሪያ ጊዜ በነገሩ ቢያዝኑም አንድነት ስላልነበራቸው ኃይልም አልነበራቸው። በኋለኛው ጊዜያትም ሱልጣኖቹ በብዙ ነገሮች ከክርስቲያኖቹ መንግስታት ጋር ስምምነት እያደረጉ በስራቸው የሚተዳደሩ ክርስቲያኖችን አጥብቆ ተመጨቆንም እየታገሱ ስለሄዱ ሁኔታው እየተለመደ ሄደ። ይሁን እንጂ ከጊዜ በኋላ ፈርዲናንድ የተባለው የስፓይን ንጉስና ባለቤቱ ንግስት ኢዛቤላ ከፖርቱጋሎች ጋር በመተባበር በወራሪዎቹ ቱርኮች ላይ ጦርነት ከፍተው የተከታተለ ድል በማግኘታቸው ብዙዎቹ የአውሮፓ መንግስታት የነሱን ምሳሌ በመከተል ወራሪዎቹን ቱርኮች በያለበት እየወጉ የተዘረጋ ረጅም ጥፍራቸውን ያሰበስቧቸው ጀመር። ቱርኮች በዚህ ጊዜ በባህር ጦርነት ጨርሶ ሲደመሰሱ በምድርም በኩል ተብዙ አገሮች እየተሸነፉ ወጡ። ቢሆኑም በጣም ብዙ አገር እንደያዙ ተመቅረታቸው በላይ አዲስ ወረራ እያደረጉ ሌሎች አገሮችን ድል ያደርጉ ነበር። ከሁሉም በላይ ማንኛውም የክርስቲያኖች ትግል ኢየሩሳሌምን ከቱርኮች እጅ ሊያወጣ አልቻለም አለ ጆን ቤል። ዮሐንስ ሙት ክርስቲያኖች የአውሮፓ መንግስታት በጦር መሳሪያና በመርከብ ተረዱኝ፣ ኢየሩሳሌምን አስለቅቃለሁ። የናግራንን ህዝብ አይሁዳዊው ፊንሃስ በጨረሰ ጊዜ የኢትዮጵያው ንጉሠ ነገሥት ካሌብ አይደለም ባህር ተሻግሮ ሄዶ የክርስቲያኖችን ደም ተበቅሎ በአረብ አገር ሰፊ ግዛት መስርቶ የተመለሰው? አቶ ቡላዴን እባክን እኒህን የአውሮፓ ንጉሶች አላምነኝ። ዮሐንስ እንግዲህ አንድ ጊዜ እኔ ሰው ተብሏል፣ ስለ እኔ የሚናገረውን ማንም አይሰማውም አሉ አጼ ቴዎድሮስ። ጃንሆይ ግድ የለም እስከሚቻል መድከሙ ዋና ተግባሬ ነው። አሁን ሁሉም ነገር በጥሩ ሁኔታ ተያይዞሎታል። ለሀገሩ ያቀረበው ጉዳይ ሁሉ መንገድ መንገዱን ይዞ መካሄድ ሲጀምር ወደ ውጪ ያስባሉ አለ ፕላውዴን። እሱ ማውነት ነው ብቻ እነዚህ ቱርኮች ይያሉ ሀገሬን ማሰልጠንስ እንዴት ይችላልው ብለህ ነው? እኛንስ አልወረሩም ብለህ ነው? እኛኮ በስቃይ እየተነፈሰ እንደሚኖር ሰው ማለት ነው። በምን እንተፈስ? አሉ አጼ ቴዎድሮስ በትካዜ። ያገሩ ውስጥ ጭቅጭቅ እንዳሁን ጸጥ ብሎ ተቆየ። በመጽቡዋ ያሉ ቱርኮችንስ ባንድ ቀን ዘመቻ እናባረራቸዋለን አለ ጆምቤል። ዮሐንስ ለመሆኑ ስንት ነገር ያሰበ በሚገኝበት ጊዜ አንድ ሰው ወይም አንድ ቀበሌ ሸፍቶ ሲያውከኝ ባገኘው እንዳለፈው ጊዜ መረሃለው ይያልፍ የመለቀው ይመስልሃል? የማት ሆነ እግዚአብሔርም ትቶኛል ማለት ነው አሉ አጼ ቴዎድሮስ። አይ ለነገሩ አልኩ እንጂ አሁንማ ማንኛውስ ክፍለ ሀገር ቢሆን የሚሸፍትበት ምን ምክንያት አለው አለ ሊቀ መቃብር ዮሐንስ። አጼ ቴዎድሮስ በዚህ ሁኔታ ከፕላውዴንና ከጆምቤል ጋር ሲወያዩ ቆይተው ወደ ከተማ ተመለሱ። ወደ ቤተ መንግስት እንደገቡ እቴጌ ተዋበችን ለማነጋገር ሲፈልጉ በመኝታ ክፍላቸው ጋደም ብለው አገኛቸው። ይህ ሁኔታ በእቴጌ ተዋበች ልማድ ታይቶ የማይታወቅ ነበር። አጼ ቴዎድሮስ በድንኳኑም ይሁኑ በቤተ መንግስት እግራቸው ከቤታቸው ወጣ ሲል ሲመለሱ የሚቀርበውን ምግብና መጠጥ ማስተናዳት እንጂ እንኳን ጋደም ብለው ቁጭ ብለው አርፈው የሚያያቸው ሰው አልነበረም። አጼ ቴዎድሮስ እቴጌ ተዋበችን ጋደም ብለው ሲያገኙአቸው ከመደንገጣቸው በላይ ራሳቸውን በመቀነት አስረው ስለነበር ትንጋጤያቸውን አባባሰው። ወዲያው ጠጋ ብለው ባልጋው ላይ ቁጭ አሉና ምንድን ሆንሽብኝ ተዋበች አሉ አንገታቸውን ወደ ንግስቲቱ ፊት ቀለስ አርገው። እቴጌ ተዋበች የአጼ ቴዎድሮስን መደንገጥ ሲያዩ እጅግም ብርቱ ያልነበረውን ህመማቸውን ዋጥ አርገው ከተጋደሙበት ብድግ አሉና ራሳቸው የታሰረበትን መቀነት ፈተው ከትራሱ ጥግ አስቀመጡት። ጋደም በይ እንጂ ሲያምሽ ለምን ትነሻለሽ አሉ አጼ ቴዎድሮስ። ደህና ነኝ እኮ ትንሽ ሲደግመኝ ጊዜ ነው አሉ እቴጌ ተዋበች። አጼ ቴዎድሮስ የተባረኩ ባለቤታቸውን ጠባይ ስለሚያውቁት ደህና ነኝ የሚለው ቃል የእሳቸውን ድንጋጤ ለመከላከል የተነገረ መሆኑን አልሳቱትም። ምንድነው የሆንሽው አሉ አጼ ቴዎድሮስ። ደህና ነኝ ምንም አልሆንኩ አሉ እቴጌ ተዋበች አውቀው። እሺ ደክሞሽም ተሆነ አረፍ በይ፣ ዛሬ ማረፍ እንጂ ቆላ ደጋውን ሳስረግጥሽ በየጫካው በየድንኳኑ ሳንከራስትሽ ኖርኩ። ዛሬስ ሲደክምሽ ረፊ እናቴ እመቤቴ። አሁንስ ምግቤንም ቢሆን ሌሎች ይስሩት፣ ጠላት የለኝም፣ ማንንም አልጠረጥርም አሉ ቅኑ ንጉሠ ነገሥት። ስራ ሳጣ ነው እንጂ እረስተ እዚህ አልደከመኝም አሉ ህመምተኛዋ ንግሥት ካልጋው ተነስተው እየቆሙ። ተዋቡ ምኒልክን ዛሬ አይተሽዋል አሉ አጼ ቴዎድሮስ የንግግራቸውን መስመር ለውጠው። ጠዋት እንዳየሁት ነው አሉ እቴጌ ተዋበች። ተዋበች እሱን አሽከር አደራሽን አደራ ላንቺ ሰጥቼዋለሁ። እኔ በቅርቡ እየተቆጣጠርኩ ጠብቀዋለሁ ስል ስራው ፋታ እያሳጣኝ አንዳንድ ቀንም ተነጨራሹም ሳላየውል ጀመር። ቅድም ተነ ዮሐንስ ጋር ስጫወት ትዝ አለኝ። አደራ እግዚአብሔር የሰጠኝ አደራ ነውና አደራ በላ እንዳልሆን የመጀመሪያ ልጃችን እንዲሆን አድርገሽ ጠብቂልኝ አሉ አጼ ቴዎድሮስ። እሺ አሉ እቴጌ ተዋበች። አጼ ቴዎድሮስ ከእቴጌ ክፍል ተመልሰው ከቆንስል ፕላውዴንና ከሊቀ መኳስ ዮሐንስ ጋር ሆነው ወደ ቤተ መንግስቱ አዳራሽ ገብተው ተቀመጡ። ከዚያም ብዙ መኳንንት እየተጠሩ ገብተው በየማረጋቸው እንደተቀመጡ ወደፊት ኢትዮጵያን በተሻሻለ ሁኔታ ለማስተዳደር ህዝቧን ለማሰልጠንና በጠላት ተከባ ከዓለም የተቋረጠች ከመሆን የምትድንበትን ሁኔታ ሲመክሩበት ካመሹ በኋላ በዚያው ግብር ገብቶ ደስታ ዘፈንና ውካታ ሆኖ አመሸ። ምዕራፍ 39 የተከዜው ሴራ። በተከዜ ሸለቆ ውስጥ በአንድ ገደል ስር ጋረድ ክንፉ ንጉሴ ወልደ ሚካኤልና ወንድሙ ተሰማ ወልደ ሚካኤል ከብዙ ወታደሮች መሃል ተቀምጠው ነበር። ጥጥ መስሎ የሰባ የከብት ስጋ አለፍ አለፍ ብሎ በቅጠል ላይ ተደርድሮ ይታይ ነበር። ከወታደሮቹ ጥቂቶቹ አንዳንድ ጠርሙስ ይዘው ነበር። ፍጃሽ ንጉሴ ከውጭው ዓለም ለመገናኘት በመቻሉ ከፈረንሳይ የሚላኩለት የመጠጥ አይነቶች መሆናቸው ነው። ለመሆኑ ባለፈው ጊዜ እስከ ከተማው ድረስ ወረነው መመለሳችንን ሲሰማ ዝም ያለው እንዴት ነው? ወዲያና ወዲህ መሯሯጡ ሰለቸው መሰል አለ ጋረድ። እሱን አሁን ጦርነትና መንገድ ይሰለቸዋል ብለህ ታስባለህ? አለ ደጃች ንጉሴ። ሰው አይደል እንዴት አይሰለቸውም? አለ ተሰማ። እሱ ደግሞ ምን ሰው ነው? አለ ደጃች ንጉሴ በማድነቅ። አሁን እባክህ የሚይዘው የሚጨብጠው ሊጠፋው ተቃርቧል። በጎጃም ተርላጓሉ የሸፈተ እኛ በሸፈትንበት ጊዜ ነው። የወሎ አመዴ በሽርም ያው ተመጀመሪያው እንደሸፈተ አልተያዘለትም። ሸዋም እነ ሰይፉ ሳህለ ስላሴ ሸፍተዋል። ተማን ጋር ሆኖ ነው የሚዋጋው? አለ ጋረድ። የእሱን ነገር ይህ ነው ብሎ ለመናገር መቼም አስቸጋሪ ነው። ብቻ እኔም አሁን ፈረንሳዮች ብዙ የጦር መሳሪያ እየላኩልኝ ነው። እና አባ ያዕቆብም ወደ ፈረንጅ ሀገር ሄደው ቴዎድሮስ አረመኔ ንጉሥ ስለሆነ የአውሮፓ ንጉሶች ሊረዱት አይገባም እያሉ በማስጠላት ላይ ናቸው። ተጎንደር ያባረራቸው ካቶሊኮች እንዴት ረዱኝ መሰለ? አሁን ጥቂት ተበረታን እኮ ፈረንሳዮችም የምንፈልገውን ሁሉ ነው የሚሰጡን። አለ ደጃች ንጉሴ። ብቻ ፈረንሳዮችን የጠላኋቸው አስቀድመው መሬት ስጡን በማለታቸው ነው። አለ ተሰማ። መሬት ስጡን አሉ እንዴ? አለ ጋረድ። የለም ለመርከብ መቆሚያ ሁለት ወደቦች ብቻ ነው ያሉ እኮ። አለ የዋሁ ደጃች ንጉሴ። ዛሬ የመርከብ ማቆሚያ፣ ነገ የሸቀጥ ማሳረፊያ ቤት መስሪያ፣ ተነገ ወዲያ የእርሻ ማሳ። ሄደ በለኝ እንጂ ምኑን አተረፍን ትላለህ? አለ ጋረድ በቀልድም በቁም ነገርም። ጋረድ በቴዎድሮስ ቦታ ለመተካት የሚፈልግ ስለሆነ የደጃች ንጉሴ በፈረንሳዮች መረዳትና ከቀን ወደ ቀን እየደረጀ መሄድ ለታላቅ ምኞቱ ዋና መሰናክል እየሆነ ይሰማው ነበር። የፈረስ ስሙን እንኳ ገልብጥ ያለው ማንንም ሳይሆን ቴዎድሮስን እንዲገለብጥ ነበር። በሌላ በኩል ደግሞ በአጼ ቴዎድሮስ ላይ ከማመፁ በስተቀር ሌላ ክፋት፣ ጭንካኔና ተንኮል የማያውቀው አገው ንጉሴ ከምንም የሚያገኘውን ነገር ሁሉ ለጓደኛው ለጋረድ ክንፎ ሳያካፍል አይቀርም ነበር። ከመጠጥ አቅም እንኳ እኔ ቀመስኩትን ለምን ጓደኛዬ ሳይቀምሰው ይቀራል በማለት በተከዜ ሸለቆ ለመገናኘት ሲቀጠሩ ከአድዋ ድረስ ጠርሙስ አስጭኖ መጣ። ልጅ ጋረድ፣ አሁን ያስቸገረን ፈረንሳዮች ስጡን የሚሉን ቁራጭ መሬት አይደለም። ፈረንሳዮች አጥብቀው የሚጠሉት ቆንስል ፑላዴንን ነው። እሱን አንድ ነገር ታላደረጋችሁ ቴዎድሮስን ያጋነነ ከአገሩ ንጉሥ ጋር ያስተዋወቀ የጦር መሳሪያና ሰራተኞች በብዛት እንዲላኩለት በማስደረግ በመጣጣር ላይ ነው ይላሉ። አሁን እሱ ነው ዋናው ችግር። አለ ደጃች ንጉሴ። ያን ጊዜ ጎንደርን ስንዘርፍ በገደልነው ወይም በማረክነው ኑሮ። አለ ተሰማ። አስፈላጊ ተሆነ አሁንም ቢሆን አያመልጥ። አለ ጋረድ። ያን ጊዜ ካሳ ሸዋ ስለሆነ ጎንደር ድረስ ሂደን ልንወር ቻል። አሁን የት እናገኘዋለን? አለ ተሰማ። ግድ የለም ይሄን በኔ ጣሉት። አለ ጋረድ። ልጅ ጋረድ የአጼ ቴዎድሮስ ታላቅ ወንድምና አሳዳጊ የነበሩት የደጃች ክንፉ ልጅ ነበር። አጼ ቴዎድሮስ ከደጃዝማችነታቸው ጊዜ ጀምሮ የወንድማቸውን ልጆች በማቅረብ በአጎትነት ሳይሆን በአባትነት ለመያዝ ብዙ ይጣጣሩ ነበር። እነሱ ግን አንዳንድ የወሬ አናፋሽ ካሳ እኮ የደጃዝማች ክንፉን ልጆች የዘር ሹመት በማይገባ ነው የያዘው፣ እኒህን የመሳሰሉ በእናት በአባታቸው በመስፍንነት እንደ ቂጣ ተገላብጠው የሚወለዱበት ልጆች እያሉ ወንድም ተወንድምም የአባት ብቻ ልጅ የሚወርስበት ምን ምክንያት አለ እያለ ሲያዳንቅ ስለሚሰሙ አጎታቸው የሚያደርጉላቸውን በጎ ነገር ሁሉ ከውለታ አይቆጥሩትም ነበር። አጼ ቴዎድሮስም ነገሩን ሁሉ እያወቁት በሆዳቸው ችለው ምን ቸገረኝ ሁሉንም እግዚአብሔር ያውቀዋል እያሉ በቸልታ ያልፉት ነበር። ጋረድ በተለይ አጎቱ ሲያነጋግሩትም አንዳንድ ነገር ሲያዙትም ጅልን ሲል የውስጥ ስሜቱ ይታይበት ነበር። ጥሩ የሆነ ፈረስ መርጠው ቢሰጡት ምን ይሉኝ ሳይል ገልብጥ የሚል ስም ሰጠው። ይህን ሲሰሙም በትዝብት ፈገግ ብለው ተውት። እኛ ቁጣቸው ከጉብዝናቸው ጋር እኩል ሆኖ ሲነገርላቸው የኖሩ ሰው ለአንዳንድ ሰዎች የሚያሳዩት ትዕግስት እንግዳ ነበር። ጋረድንም እንደዚሁ እየታገሱት ሲኖር አጼ ቴዎድሮስ ዘውድ ጭነው ጥቂት እንደቆዩ ወደ ሸዋ መዝመታቸውን አይተው ከሸፈቱት ሰዎች አንዱ ሆነ። ከዚያም ከናገው ንጉሴ ጋር ተባብሮ ንጉሰ ነገስቱ ሸዋ እንዳሉ እስከ ጎንደር ከተማ መጥቶ ጎንደርንና ወገራን ዘርፎ ሄደ። አገው ንጉሴና ወንድሙ አገው ተሰማም የእናታቸው አባት ደጃች ቤት ድብ ከሆኑ ጀምሮ ከአጼ ቴዎድሮስ ጋር ይኖሩ ነበር። ንጉሰ ነገስቱም አያታቸውን አስሬ ሁለት አጎቶቻቸውን ገድዬ አሁን እነዚህንስ ማስከፋት የለብኝም ብለው እንደ ምርኮኛ ሳይሆን በሰላምና በወዳጅነት ይዘዋቸው ይኖሩ ነበር። በተለይ አገው ንጉሴ የነበረው ርኅራኄና ቅንነት ልዩ በመሆኑ አጼ ቴዎድሮስ በጣም ይወዱት ነበር። ብዙ ቀን በልባቸው አገሩ ይረጋጋልኝ እንጂ ንጉሴ አንድ ክፍለ ሀገር በምፈልገው መንገድ ጥሩ አድርጎ ያስተዳድርልኛል እያሉ ያስቡ ነበር። ይሁን እንጂ የንጉሰ ነገስቱም ሆነ የራሱ መልካም ሰውነት የአጼ ቴዎድሮስን ወደ ሸዋ መዝመት አይቶ ከመሸፈት አላስቀረውም። በዚህ ሁኔታ ንጉሱ ወሎንና ሸዋን አሳምነው እስኪመለሱ ከጋረድና ከወንድሙ ከተሰማ ጋር ሆኖ የጎንደርን ከተማ ሳይቀር ዘርፎ ተመለሰ። ንጉሱ ከሸዋ ወደ ጎንደር በጎጃም አቋርጠው ሲያልፉ በዚያ ጊዜ በጎጃም የተነሳው ተላጓሉ ወደ አምባው እንደወጣ ሁሉ ንጉሴና ተሰማ ወደ ትግሬ ሸሹ። ጋረድ ግን ወገራ ለወገራ፣ ደምቢያ ለደምቢያ፣ ጭልጋ ለጭልጋ እየተዘዋወረ ጦሩን ሲያዳብር ቆየ። አጼ ቴዎድሮስ እነዚህን ሁሉ ሽፍቶች ባለፈው ጊዜ ድል ካደረጓቸው መሳፍንት ጋር ሲያነጻጽሯቸው ከምንም ሊቆጠሩ የማይችለው ሆነው ስላገኟቸው ሐሳባቸውን ሁሉ አገራቸውን ወደ ማሻሻሉና ወደፊት ቱርኮችን ከኢትዮጵያ ጠረፎች ሁሉ ለማስለቀቅ ወደሚችሉበት ሁኔታ ጥለው ነበር። ለሽፍቶቹ ግን ይሄ ችላ መባል የመደራጃና የመላላኪያ ጊዜ አስገኝቶላቸው ነበር። ንጉሠ ነገሥቱ የእነዚህን ሽፍቶች ሁኔታ እንዴት በቀላሉ ይመለከቱት እንደነበር ለመገንዘብ ብንፈልግ ለጋረድ ሲሰሩት የቆየውን ቅን ተግባር እንመልከት። ተቋሚዎች እየመጡ ጋረድ በዚያው በጎንደር ከተማ አካባቢ የሚገኝበትን ቦታ ሲነግሯቸው ጥቂት ወታደር ልከው እጁን በማስያዝ ፈንታ ዘመድ ወዳጅ ለሆኑ ሰዎች አንተ እግዚአብሔር የረገመህ ከኔ ተወንድም ጋር ስከፋ ተከፍተህ ደስ ሲለኝ ደስ ተሰኝተ በመቀመጥ ፈንታ ለወንድም ያልታዘዝም ብለህ ጫካ ለጫካ ስትንከራተት ትኖራለህ። እባክህ እባክህ በክንፉ አጥንት ያሳዳጊ ወንድሙን ልጅ እንዲህ አደረገው አታሰኘኝ። ምንድን ያደረግኩ? የተከፋህበት ቢኖርስ ለምን አትነግረኝም ነበር? እነ ንጉሴ ሲሆን ይሸፍቱ እንደ ባለ ደም ቆጥረውኝ ይሆናል። አንተ ደግሞ ምን ባይነህ? እያሉ ይህንና ይህን የመሳሰለውን መልእክት በየጊዜው ይልኩበት ነበር። ልጅ ጋረድ ግን ወይ ፍንክች ብቻ ክፉ ቃል አይልኩባቸውም ነበር። ሰዎቹ መልእክቱን ሲነግሩት ትርጉሙ በማይታወቅ ሁኔታ ፈገግ እንደማለት ይጀምርና ምን አርግ ነው የሚለኝ? በአገረ ዱር ለምን ትቀመጣለት አለኝ? ወደ ትግራይ ሄድለታለሁ። እኔ ምን ሰራሁት? ይላል። ልጅ ጋረድ ይህን በመሰለ ሁኔታ ሲኖር ከንጉሴ ጋር የነበረው ግንኙነትም ከቀን ወደ ቀን እያደገ ሄደ። በዚህ ጊዜ ተላልከው በተከዜ ሸለቆ ለመገናኘትና ለመመካከር የፈለጉትም አጼ ቴዎድሮስ ከመንገሳቸው በፊት በመሳፍንቱ ላይ ያደረጉትን የተከታተለ ጦርነት የመሰለ ውጊያ በየቦታው ባሉት ሽፍቶች ላይ ለመክፈት ማሰባቸው ስለተወራ ነበር። የእነዚህ ሽፍቶች መኳንንት ቁጥርና ኃይል ከቀን ወደ ቀን እየጨመረ ሲሄድ አጼ ቴዎድሮስም ቸልታውንና ወደ ሰላማዊ ተግባሮች ብቻ ያደረጉትን ዝንባሌ ለጊዜው አቋርጠው የሁለተኛውን ዙር ጦርነት ለመክፈት መወሰናቸው አልቀረም ነበር። ይህን በወሬ የሰሙት ጋረድና ንጉሴ በተከዘ ሸለቆ ተገናኝተው ብዙ ከተነጋገሩ በኋላ በሚከተሉት ነገሮች ተስማሙ። አንደኛ ልጅ ጋረድ ክንፉ አጼ ቴዎድሮስን ከውጭው ዓለም ጋር ለማቀራረብ ከልብ የሚጥረውን ቆንስል ፕላውዴንን እንዲገል ወይም እንዲማርክ፣ ሁለተኛ ደጃች ንጉሴ ከፈረንሳዮች ጋር ያለውን ግንኙነት ይበልጥ አጥብቆ ብዙ የጦር መሳሪያ እንዲቀበልና እሱንም ለልጅ ጋረድ ክንፉ እንዲያካፍል፣ ሶስተኛ አጼ ቴዎድሮስ ሁለተኛውን ዙር ጦርነት ጀምረው ሽፍቶችን ማጥቃት በሚይዙበት ጊዜ ፊታቸውን ወደ ሰሜንና ወደ ትግሬ ሲያዞሩ አስቀድሞ ጋረድ እንዲገጥማቸው፣ ምናልባት ቢቸነፍ ወደ ትግሬ አፈግፍጎ ሁለቱ ባንድ ላይ ሆነው እንዲገጥማቸው፣ አራተኛ አጼ ቴዎድሮስ በጦርነቱ ሲሞቱ ንጉሴ የሰሜንና የትግሬ ንጉስ፣ ጋረድ የበጌምድርና የጎጃም ንጉስ እንዲሆኑ፣ አምስተኛ ሁለቱም በየነገሱበት ግዛት ሲኖሩ ባንዱ ላይ ጠላት ቢነሳ ሁለቱ ተባብረው ሊከላከሉ። ሁለቱ ከዳተኛ መኮንኖች ይህን ስምምነት ካደረጉ በኋላ ያን ጥጥ የመሰለ ጮማ ሲውጡ፣ ከውጭ አገር የመጣውን መጠጥ ሲጨልጡ ቆይተው በታላቅ ወዳጅነት ተለያዩ። ምዕራፍ 40 ሌላው ኃይለኛ ጦርነት። በጎንደር ከተማና በአዘዞ መካከል ከአዘዞ ጥቂት አለፍ ብሎ በሚገኘው ሜዳ ላይ እጅግ ሰፊ ድንኳን ተተክሎ በጣም ብዙ ሕዝብ በድንኳኑ ዙሪያ ነጭ አሞራ የሰፈረ መስሎ ከሩቅ ይታይ ነበር። በታላቁ ድንኳን ውስጥ ንጉሠ ነገሥት ቴዎድሮስ ከብዙዎቹ መኮንኖቻቸው፣ አቡነ ሰላማ ከብዙ ካህኖቻቸው ጋር በመሆን ለታላቅ ጦርነት ተሰልፈው ይገኙ ነበር። መከረኛውን ፍትሐ ነገሥት ከንጉሠ ነገሥቱም ከጳጳሱም ወገን ብዙዎቹ ይዘው ይታዩ ነበር። የስብሰባውን ንግግር የጀመሩትም ራሳቸው አጼ ቴዎድሮስ ነበሩ። ንጉሠ ነገሥቱ ለጳጳሱ ለመኳንንቱና ለካህናቱ እንዲሁም ለሕዝቡ ያሰሙት ንግግር የሚከተለው ነበር። እግዚአብሔር ሕዝቡን እንድጠብቅለት እኔን ተማንገሱ በፊት በቤተ ክርስቲያኖች በካህናቱና በክርስቲያኑ ሕዝብ ላይ ሲፈጸም የኖረውን በደል ያላየ የለም። እንደነበረው ቢቆይ ኑሮ እንዲያውም ኢትዮጵያ ውስጥ ክርስቲያን የሚባል ሰውና ቤተ ክርስቲያን የሚባል ነገር ጨርሶ የሚጠፋበት ጊዜ ሩቅ አልነበረም። አገሪቱ ራሷ ኢትዮጵያ እየተባለች ለመኖር አትችልም ነበር። ነገር ግን እግዚአብሔር ይችን አገር እንድትጠፋ ስላልፈቀደ እኔን ተትቢያን ስቶ አንድ እንዳደርጋት ኃይሉን ሰጠኝ። ከፋፍለው ሲያሰቃዩት የኖሩ መሳፍንትን ሁሉ አቸንፌ የአገሪቱን አንድነትና የሕዝቡን ሰላም መስርቼ የኢትዮጵያን አጥቂዎች ለመውጋት ሕዝቧን ለማሰልጠን በምጣጣርበት ባሉ ጊዜ የድሮ አጥቂዎቿ ተነበሩ ሰዎች ዘር የመነጩ አንዳንድ መኳንንት በየቦታው እያመጹ አገሪቱን ለመከፋፈልና በሰላም አኖረዋለሁ ብዬ የምደክምለትን ሕዝቤን ከኔ ጋር ለማዋጋት በመዘጋጀት ላይ ናቸው። እነዚህን ወንበዴዎች አጥፍቼ የአገሬን አንድነትና የሕዝቧን ደህንነት መጠበቅ ከእግዚአብሔር የታዘዝኩት ሥራ ነው። ነገር ግን ይህን ሥራ ለማከናወን የሚበቃ ወታደርና ወታደሩም ከመወረር አድነዋለሁ የምለውን ሕዝብ በችግር ምክንያት እየዘረፈ እንዳያሰቃይብኝ ለወታደሩ የሚበቃ ቀን ለማዘጋጀት ያስፈልገኛል። ለዚህም ሕዝቡ ብቻ ገንዘብ ይክፈል ቢባል ግብሩ ከበድ ስለሚልበት የቤተ ክህነት ሰዎችም ግብር ሊከፍሉ ይገባል። ከዚህም በቀር በቤተ ክርስቲያን ስም ከሚሰበሰበው ገንዘብ ውስጥ እርዳታ ሊደረግልኝ ይገባል። አገራችን ታጥፊ ጠላት የሚጠብቃት ብዙ ወታደር በምትፈልግበት በአሁኑ ጊዜ ካህናት ብቻ ቢበዙ ዋጋ የሌለው ነገር ነው። ካህናቱ በጎንደርና በሌሎች ደማቅ ከተሞች የሚገኙትን ቤተ ክርስቲያኖች አንቀው በእነሱ እየተተራመሱ ተመኖር በአካባቢያችን ወደሚገኙ ልዩ ልዩ አረማውያን እየሄዱ የክርስትናን ሃይማኖት ቢያስፋፉ እንኳ የአገሪቱን ሃይማኖትና አንድነት የሚያጸና ታላቅ አርበኝነት በሆነ ነበር። ግን ይህን አያደርጉም። አብዛኛዎቹም ምንም እውቀት የሌላቸው መሐራ ለመብላትና ግብር ተመስፈን ለማምለጥ ካህን የሆኑ ናቸው። ስለዚህ አንደኛ በየቤተ ክርስቲያኑ ሁለት ቄስና ሶስት ዲያቆን ብቻ ሲቀር ሌላው ካህን ሁሉ በመሬቱም ይሁን በስራው እንደማንኛውም ጨዋታው እንዲገብር። ሁለተኛ የቤተ ክህነት ሰዎች በክርስቲያኑ ህዝብ መካከል ተቀምጠው በትንንሽ ነገሮች ተመከራከርና ተመጨቃጨቅ ለሰለጠነ አገራቸው እየወጡ በየበረሃውና በየጫካው እየተማሩ እንደሚያስተምሩ የፈረንጅ ቄሶች ወደ ሌላ ሀገር እንኳን ባይሄዱ በአገራችን ውስጥ በሚገኙ አረመኔዎች መካከል እየተገኙ እንዲያስተምሩ እንዲደረግ። ሶስተኛ ታገራችንና ታይማኖታችን ጠራቶች ጋር በመዋጋበት ጊዜ ቤተክርስቲያናችን በገንዘብ እንድትረዳይ። አራተኛ የባዓላት ቁጥር እንዲቀነስ አስፈላጊ ሆኖ ታይቶኛል። የነገግር በመቋንንቱና በህዝቡ ዘንድ ትክክል መስሎ ሲታይ በካህናቱ ዘንድ ከፍተኛና ፈጣን ቁጣን አስነሳ። ሌላው ቀርቶ ጳጳሱ ፊታቸው የቀላ ቄጦ መሰለ። ከዚያም ታላቅ ክርክር ተነስቶ ድንኳኑ በድምጽ ሊተረተር የደረሰ መሰለ። ይሄ መቼም የቆየውን ልማድ የሚመለከት ነው። በኢትዮጵያ ውስጥ ሲሰራበት የቆየው ልማድ ይህን የሚል ተሆነ ጃንሆይ የሚሉት ይሁን። የቆየ ልማድ ታልሆነ ግን የቤተ ክርስቲያን ልማድን ማፍረስ ሃይማኖትን ማፍረስ ስለሆነ ሲሆን አይታየኝም አሉ ጳጳሱ። ይህን አይበሉ አባቴ፣ ልማድ ክፉም መልካምም አለበት። የቆየው እንደቆየ ይኖር ማለት ፍጹም የሆነ ስህተት ነው። ኢትዮጵያ በመሳፍንት ከሰባ ዓመታት በላይ ስትገዛ ቆይታለች። ይህም ልማድ ሆኗል። አሁን አንድ አገር ትሆን ስል መሳፍንቱ ልማድ አፈረስ ሊሉኝ ነው? ልማድ ክፉነቱና መልካምነቱ ሳይለይ በመቆየቱ ብቻ መከበር አይችልም። እኔ የመልካም ልማድ አዳሽ የክፉ ልማድ አፍራሽ እንጂ የልማድ ባሪያ አይደለሁም ካሉ በኋላ ንጉሠ ነገሥት ቴዎድሮስ ገና በቁጣ ያልቀሉ አይኖቻቸውን ወደ ጳጳሱ ወርወር አድርገው እስቲ አንድ ነገር ልጠይቆ አባቴ አሉ። እሺ አሉ ጳጳሱ። ውሃ በአንድ ቦታ ላይ ቆሞ ሲቆይ ምን ይሆናል? አሉ አጼ ቴዎድሮስ። ጳጳሱ ስለ ባህር ከአጼ ቴዎድሮስ የበለጠ የሚያውቁ መሆናቸውን ለመግለጽ የሚችሉ በመሆናቸው በልባቸው ደስ እያላቸው ምን አይነት ውሃ? አሉ። ውሃ ነው። ስንት አይነት ውሃ አለ? አሉ አጼ ቴዎድሮስ። ውሃ አንድ አይነት ብቻ አይደለም፣ የሚወርድ ወንዝ የሆነና ለመጠጣት የሚያገለግል ውሃ አለ። በተወሰነ ቦታ ተከልሎ ተመኖሩ በቀር እንደ ወራጅ ውሃ የሚቆጠርና ሊጠጣ የሚችል የኩሬ የጉድጓድ ውሃ አለ። የዝናብ ጎርፍ አለ። የውቅያኖሶች ውሃ አለ። እንግዲህ የትኛውን ውሃ ነው የሚሉኝ? አሉ አቡነ ሰላማ በተረጋጋና በራስ ማመን በሚታይበት ሁኔታ። አባቴ ኢትዮጵያ ውስጥ እንደ ደረቁ አገሮ እንደ ግብጽ የውሃ ችግር ስለሌለብን ውሃን የምናቀው በአንድ አይነት ነው። እስክንድሪያ ውስጥ ስላደጉ ስለ ውቅያኖስ ተኔ ይበልጥ እንደሚያውቁ አልክድም። ይሁንና ወደ ጉዳያችን እንድንመለስ እፈልጋለሁ። ባይኔ እንዳየሁት ውሃ ሲቆም ይጠነባል አሉ አጼ ቴዎድሮስ የጳጳሱ ስሜት ስለገባቸው እሳቸውም በሚያውቁት በመኩራት። ይሄ ተሆነ ውቅያኖሶች ለምን አልከረፉም? አሉ አቡነ ሰላማ። አባታችን እኔም ትንሽ ስለ ባህር አውቃለሁ። ውቅያኖስ አይቆምም። ዘወትር ሲያዘልለውና ሲያላጋው የሚኖር ነፋስ አለበት። ጃንሆይ እንዳሉት ውሃ በአንድ ቦታ ላይ ጸጥ ብሎ ሲቆም ይጠነባል። ውሃ ብቻ ሳይሆን ማንኛውም ነገር ካልተንቀሳቀሰ ይበላሻል። በአንድ ቦታ ላይ ተቀምጦ ሳይበላሽ ለብዙ ዘመን የሚኖር ድንጋይና እንደ ድንጋይ ያለ በድን ነገር ብቻ ነው። ሁሉም እንቅስቃሴና ለውጥ ይፈልጋል። ከዚህም በቀር በአገሮ የጥንት ስልጣኔ ለፈርዖኖቻችሁ መቃብር ፒራሚድ መስራት ታላቅ ልማድ ነበር። አሁን ደግሞ በሕይወት የሚኖሩ ብዙ ሰዎች በውስጣቸው በመኖር ሊደሰቱባቸው የሚችሉ ልዩ ልዩ ቤቶች በመስራት ፈንታ ለአንድ የሞተ ሰው ያን ያህል እጅግ ውድ የሆነና አድካሚ ነገር ይሰራ የሚል ሰው ቢገኝ እንደምን ይቆጠራል? ስለዚህ ልማድ አይለወጥም የሚሉት ዋጋ የሌለው ሐሳብ ነው አለ ጆምቤል ከአጼ ቴዎድሮስ ጥግ ከተቀመጠበት ተነስቶ። ሚስተር ጆምቤል፣ ይህ በጥቅም ተገዝቶ ለማያምኑበት ነገር መከራከር ያን እንግሊዛዊ ባህሪ ነው አሉ ደፋሩ ጳጳስ። የአጼ ቴዎድሮስ አይንና የሊቀ መኳስ ዮሐንስ ፊት ሲለወጡ በጊዜ በአንድ ላይ ከመለዋወጣቸውም በላይ ሁለቱም አንድ አይነት ቀይ ሆኖ ሊቀመቋስ ዮሐንስ ምንም ለመናገር ከመቻሉ በፊት የተቆጡት ንጉሠ ነገሥት የቀሉ አይኖቻቸውን በጳጳሱ ላይ ተክለው ይስሙ አባቴ ዮሐንስን ሊቀመቋስ በየሹሙ የተቀመጠ የርሶም የመንፈስ ልጅ መሆኑን አያውቁም አሉ። እኔም ማውቀው ሚስተር ጆን ቤል የሚባሉ እንግሊዛዊ እንዲያውም ስኮትላንዳዊ ናቸው መሰል አይደሉም ሚስተር ቤል እኔም ማውቀው ይሄን ነው አሉ ደፋሩና ባለጌው ጳጳስ። እርሶም ይፈልጉት አስሬው ባገሬ ላይ ያቀሩት በጥበጥ እንዲደርሱሎ ነው እኔ ደግሞ አልነካው ግን ልንገሮትና እንዲረዱት የምፈልገው በጥቅም ተገዝቶ የተቀመጠ ሰው ዮሐንስ ሳይሆን እርሶ መሆኑን እንዲያቆት ነው። የኔ ዮሐንስ የተገዛበት ነገር ቢኖር የኔ ፍቅር ብቻ ነው። እርሶ ግን ለኔና ለሀገሬ ህዝብ ፍቅር ቀርቶ ለክርስቶስ ፍቅር እንኳን ሲሉ ወደ ኢትዮጵያ አልመጡም። ለገንዘብ ብቻ ብለው የመጡ የገንዘብ ባሪያ ነዎት። ቆበጫኑትም ገንዘብ ለማግኘት አቋራጭ መንገድ ሲፈልጉ ነው አሉ ሁለመናቸው ተለዋውጦ የሚታዩት ንጉሠ ነገሥት። በዚህ የከረረ ንግግር ለውጥ ሁሉ ሰው ተደናገጠ። ሊቀመቋስ ዮሐንስም ወደ ነበረበት ቁጭ አለ። ጳጳሱ ግን በምንም ሁኔታ ፍንክች የሚሉ ሰው አልነበሩም። እኛን በቁጣ በተናገሩ ቁጥር ወንድ የሚያሸኑ ንጉሠ ነገሥት ከማንም ይበልጥ ደፍረው እንደተናገሯቸው የኖሩ ሰው ነበሩ። እኔ እንዳይቆጡኝ በመፍራት ተግባሬን የምዘነጋ ሰው አይደለሁም። በስጋዊ ስልጣኑ ሊያስሩኝ ሊገሉኝ እንደሚችሉ አውቃለሁ። ነገር ግን ስጋችሁን የሚገሉትን አትፍሩ ነፍሳችሁን ሊገሏት አይችሉምና የሚለውን የክርስቶስን ቃል ስለማምን ስለ ክርስቲያንነት ሊገሉኝ አልፈራም አሉ አቡነ ሰላማ። ስለ ክርስቲያንነቴ አሁን የምንከራከረው ስለ ክርስቲያንነት ነው? እንደ ዘመዶቹ እስላም ይሁኑ ወይስ ኦርቶዶክሳዊ ክርስቲያንነቱን ይለውጡ አልሆት? የሃይማኖት አባቱ ነው ለምን ይዋሻሉ? እርሱ አሁን የሚሟገተው ስለ ክርስቲያን ሃይማኖት አይደለም። እንዲያውም የሃይማኖት ጉዳይ አልተነሳም። እርሱ የሚሟገቱ ወደ ካይሮ ወስደው ህንጻ ለሚገነቡበት ገንዘብ ነው። የሚከራከሩት ለክርስቲያንነት ቢሆን ኑሮ ሌላው ቀርቶ ያንገቶን የወርቅ መስቀል አውልቀው በመሸጥ ክርስቲያንነትን ለማስፋፋት ወይም የክርስቲያን ጠላት የሆኑ ወራሪዎችን ለሚከላከለው ሰራዊቴ እርዳታ በሰጡት ነበር አሉ አጼ ቴዎድሮስ። በዚያ የተሰበሰቡት ካህናት ሁሉ ንጉሠ ነገሥቱ በጳጳሱ ላይ የሚናገሩት ከፍተኛ ድፍረት እየመሰላቸው አንዳንዱ ኃይለ ቃል ካፋቸው በወጣ ቁጥር ሰውነታቸው ከሚቀደድ በቀር በሁለቱ ጠባያ ግትር ሰዎች የከረረ የንግግር ልውውጥ መካከል ያለውን እውነተኛ ነገር ለማመዛዘን አልቻሉም ነበር። በመካከሉ እጨጌ ወልደ ማርያም ተነሱና ንጉሥ ሆይ ቤተ ክርስቲያንን ታራቆቷትና ባዶዋን ታስቀሯት ሌሎችስ ምን ያደርጓታል? ሃይማኖቶ በእውነት ኦርቶዶክሳዊ ክርስቲያንነት ተሆነ የኦርቶዶክሳዊ ቤተክርስቲያናችንን የቆየይት ባህልና ስርዓት ሁሉ እንዳለ እንዲኖር ሊያደርጉ ይገባል አሉ። እሺ እኔ በነገስኩ ጊዜ ብቻ ሳይሆን ነፍሳወቅኩ ጊዜ ጀምሮ የኢትዮጵያ ቤተክርስቲያኖች ስርዓት ሆኖ ያገኘሁት በአረማውያን መቃጠል ነው። እኔን ተመርዳት ይልቅ የምትመርጡት ያንን ልማት ተሆነ መልካም ነው። አረማውያን ሰራዊት አስከትቼ የክርስቲያንነት መንፈስ ጨርሶ የሌለባቸውን ቤተክርስቲያኖቻቸውን እንዲያቃጥሉና እንዲዘርፉ አስደርግላቸዋለሁ አሉ አጼ ቴዎድሮስ። በዚህ ሁኔታ የንጉሠ ነገሥቱና የጳጳሱ ወገኖች ሲጨቃጨቁ ከዋሉ በኋላ ለነገሩ ምንም ውሳኔ ሳይሰጠው በቀጠሮ ተለያዩ። ነገር ግን ይህ ቀን የቴዎድሮስና የቤተ ክህነት ሰዎች የቆየ አለመግባባት ወደ ከረረው ደረጃ የተላለፈበት ቀን ነበር። አጼ ቴዎድሮስ በካህናት ላይ ሊፈጽሙ ያቀዱት ሐሳብ በመላው የኢትዮጵያ የክርስቲያን ክፍለ ሀገር በተሰማ ጊዜ መሳፍንቱን ሁሉ ተራ በተራ ባጠቁበት ጊዜ ከተስፋፋው የበለጠ ከፍተኛ ዜና ተሰራጨ። ይህ አስፈሪ ሐሳብ መኖሩን ያስጠላው ደብተራና መነኩሴ ሁሉ በየቤተክርስቲያኑ እዚዮ በሉ በኢትዮጵያ ውስጥ በፍቃድ ኢየሱስ የተነገረው ታላቅ ጥፋት ሊደርስ ነው እያለ መስበክ ጀመረ። አንድ ቀን ጎጃም ውስጥ መርጡለ ማርያም በምትባለው ቤተክርስቲያን ከጎንደር ባህታዊ መስሎ የተላከ ደብተራ አግሩን አሳድጎ ቆዳ አገልድሞ ባለመስቀል የብረስተን ጊዞ የሚከተለውን ስብከት ፍጹም ማህየም በሆኑ አንደበቱ ለፈፈ። የጎጃም ህዝቦይ ህፃንን ጥጃን ተናጥጡት አፈን ተልተዋ ሳታገናኝ ይዮበል አሳዊ መሲህ አጠፋ እኔ ክርስቶስ ነኝ ይያሉ ተሚያሳስቷቸው ያሰፍን ቢያት ተጠንቀቁ ይላል ታመረ ማርያም። እኔ ክርስቶስ ነኝ ይላሉ ማለቱ እኔ ደገኛው ንጉስ ቴዎድሮስ ነኝ ይላሉ ማለቱ ነው። አንድም ምንም የመንግስት ዘር ሳይኖረው የሚነግስ ቤተክርስቲያኖችን የሚያፈርስ ካህናትን የሚያረክስ ተፈረንጅ ጋር የሚቆርስ ጳጳስን የሚያዋርድ መሳፍንቱን የሚያስ በግንድ አዲስ ግብር የሚጭን በግድ መሳፍንትን መኳንንትን የሚለይ ተባሪያ ተገረድ የጨዋን ዘር የሚያዋርድ ሰውን እንደ ከብት የሚያርድ ቴዎድሮስ የሚባል ሐሳዊ መሲህ ይነሳል ሲል ነው። አንድም ለጥፋት የማይሰጋ ህግጋትን የሚያናጋ ቤተክርስቲያናትን የሚዘጋ በአርብ ሮብ የሚበላ ስጋ ባርባኖስ ቆርጶስ ጦርጋ ጴርካ ቆጵሮስ እንጋ ቤት እንዲመታለት በህዝብ ስሜት ፍርሃት እንዲፈጥርለት ብቻ የፈጠረው ትርጉም የሌለው ሐረግ ነው። አምላክ የገፈፈው ጸጋ ቴዎድሮስ የሚባል አሳዊ መሲህ ይነሳል ሲል ነው። ይህን የመሰለውን ፍጹም የሆነ ቃለ መሐይማን ለመሐይምናኑ ህዝብ ሲያሰማ ከተማሩት ሊቃውንት ግማሹ የጣነ ሞገር ወረቡን ይዞ ሲዘል ሃይማኖታዊና በስነ ምግባር የጸናንን የሚሉት በቅድስት ውስጥ ወይም በቤተ ክርስቲያኑ አጸዱሪያ በየዛፉ ስር ተቀምጠው አንድ መሐይም አወናባጅ የሃይማኖታቸውና የአገራቸው ፍቅር ሲጥላቸው የተቃረቡትን ንጉሠ ነገሥታቸውን ውድቀት ለማፋጠን በደንቆሮ አቅሙ የፈጸመውን ነገር ለመለየት አልቻሉም። መሐይምኑ ህዝብ የዚህን ሰው ድምፅ ከንፈሩን እየመጠጠ ሲያዳምጥ መሐይምናኑ ሐሰተኛው ባህታዊ በሐሰት የተነሳና ከጎንደር ተገዝቶ የተላከ መሆኑን ረሳውና አጃነርቶት እንዲያውም ለማልቀስ እየቃጠው ያን ሰውነቱን እየመዘዘ ወዲያና ወዲህ በመወራጨት ንግግሩን ቀጠለ። አንድም እጅና እግር በሰይፍ የሚቆርጥ ሆድን በካራ የሚዘረጥጥ አይንን በፍላት የሚያፈርጥ መሳፍንትን የሚያብጥ ህዝብን የሚበጠብጥ ቤተ መቅደስን የሚገለብጥ ሐሳዊ መሲህ ቴዎድሮስ ነኝ እያለ ይመጣል ሲል ነው። በዚህ ሁኔታ በየክፍለ ሀገሩ በየአድባራቱ የአጼ ቴዎድሮስ ስም በካህናት አፍ ሲጎሳቆል እሳቸው ሁለተኛውን ዙር ጦርነት ለመጀመር ከጎንደር ተነሱ። ከዚያ ወደ ጎጃም ሄደው ደጃች ተብላ ጓሉን ለመያዝ ሲከታተሉ በጣም ብዙ ወታደር ማርከው አለቅየው ወደ ጅበላምባ ስለሸሸና ስላመለጠ ለተማረከው ወታደርም ከደጃች ተብላ ጋር ተባብሯል ለተባለው ህዝብም ሙሉ ምህረት አድርገው በዚያው ወደ ወሎ ለመዝመት ወደ ደብረ ታቦር ሄዱ። ምዕራፍ 41 የእስራት መስተንግዶ። የጎንደር አድባራት ካህናት አቃቢት እንኳን ሳትቀር ግልብጥ ብለው ወጥተዋል። ደማቅ ቀለም ያለው ወርቅ ብር ወይም ኮሞር ጥቂት የነካው ልብሰ ተክህኖ በመቅደስ ወይም በእቃ ቤት ውስጥ አልቀረም። የመኳንንትና የወይዛዝር የጌጥ ልብስም ከማንኛውም ቀን ይበልጥ በስቶና ደምቆ ይታይ ነበር። ንጉሠ ነገሥት ቴዎድሮስ በወርቅ የተንቆጠቆጠ የክብር ልብሳቸውን ለብሰው እንደዚሁ የራሳቸውን የክብር ልብስ ከለበሱት አቡን ጋር ጎን ለጎን ሆነው ሊቀ መኳስ ዮሐንስን፣ ቆንስል ፕላውዴንን፣ ፊታውራሪ ገብርዬንና ሌሎችንም ታላላቅ መኳንንት አስከትለው እጅግ ብዙ በሆነ ሰራዊታቸውና በጎንደር ከተማ ህዝብ እየታጀቡ ከከተማው ወጥተው ወደ ትግሬ በሚወስደው ጎዳና በዝግታ ሲጓዙ በየመንገዱ እየተጠራቀመ ብዙ በሆነ አጀብ መካከል በትልቅ በቅሎ ተቀምጠው ሰፊ ድባብ ከበቅሎው ግራና ቀኝ ሆነው በሚጓዙ ሰዎች ተዘርግቶ ተይዞላቸው በዝግታ የሚጓዙት የእስክንድሪያው ፓትርያርክ አቡነ ቄርሎስ ማዶ ለማዶ ብቅ ሲሉ ታየ። አጼ ቴዎድሮስ ከበቅሏቸው ሲወርዱ ሁሉም ከበቅሎው ወርዶ ወደ ፓትርያርኩ በእግር ይጓዙ ጀመር። ንጉሠ ነገሥት ቴዎድሮስ ከፓትርያርኩ ለመገናኘት ጥቂት ሲቀራቸው የደስታ መግለጫ ተኩስ እንዲተኮስ አዘዙና ላንዳፍታ ጥይቱ እንደ ቆሎ ተንጣጣ። ወዲያው ፓትርያርኩ ከበቅሎ ሲወርዱ አጼ ቴዎድሮስ ካቡነ ሰላማ ጋር ሆነው ቀረባሉና እጅግ ከፍ ባለ አክብሮትና ትህትና ዝቅ ብለው የፓትርያርኩን የወርቅ መስቀል ተሳለሙ። ጳጳሱ ጨጌውና ከንጉሠ ነገሥቱ በኋላ የነበሩ መኳንንትም እንደዚሁ ተሳለሙ። አጼ ቴዎድሮስ ፓትርያርኩን ስለ ጤንነታቸው፣ በመንገድ ላይ ስላጋጠማቸው ሁኔታ፣ የኢትዮጵያ ስላደረገላቸው አቀባበል ፓርብኛ ጠየቋቸው። ፓትርያርኩም ሁሉም ደህና መሆኑንና በተለይ ከራሳቸው ከንጉሠ ነገሥቱ ጀምሮ እስከ ተራው ኢትዮጵያዊ ያለው ክርስቲያን ሁሉ ያደረገላቸው የፍቅርና የክብር አቀባበል የኢትዮጵያ ሕዝብ ለግብጽ ሕዝብ ያለውን አክብሮት የሚያሳይ ሆኖ እንዳገኙት ገለጹላቸው። የኢትዮጵያ ሕዝብ ለኦርቶዶክሳዊ ክርስቲያንነቱ ያለውን አክብሮት በማለት ፈንታ ለግብጽ ሕዝብ ያለውን አክብሮት ስላሏቸው አጼ ቴዎድሮስ በልባቸው ቅይም አሉ። ቢሆንም የበደክሴ ነገር ንግግሩን አላውቀበት ብለው ይሆናል በማለት ያክብሮት አቀባበላቸውን ቀጠሉ። ወደ ከተማ ጉዞ ሲጀመር ፓትርያርኩን በበቅሎ ላይ እንደሆኑ አደረጉና ንጉሠ ነገሥት ቴዎድሮስ ራሳቸው ጠመንጃቸውን ይዘው ከቀረው ሰራዊት ጋር በእግር እየሄዱ የሃይማኖት አባት ናቸው ብለው ያመኑባቸውን ፓትርያርክ እንደ ታቦት እያጀቡ ተጓዙ። ፓትርያርኩ እንደገቡ እስከ 3 ቀን ድረስ በጎንደር ቤተ መንግሥት እጅግ ከፍ ያለ ግብር ሲገባ ቆየ። የእንግድነቱ አቀባበል እንዳለ ሆኖ ፓትርያርኩና ንጉሠ ነገሥት ቴዎድሮስ ስለ ልዩ ልዩ ጉዳዮች መነጋገር ጀመሩ። በመጀመሪያው የንግግር ጊዜ ላይም ምንም እንኳ አገራችንን ከቦ የሚያስቸግራት የእስላም ጠላቶቻችን ጦር ቢሆን ኢትዮጵያውያን እስላሞችን መጥላት አይገባንም በማለት እስላሞችን እንደ ክርስቲያኖች እኩል እንዲተዳደሩ ለማድረግ በመጥቀም ላይ ነኝ። በአገራችን የመንግስት መሪዎች እስላሞች ሲሆኑ ክርስቲያኖች በደህና ይኖራሉ ሲሉ አጼ ቴዎድሮስ ጠየቁ። ታላቁ የግብጽ መሪ ሰይድ ፓሻ ለሃይማኖት ሲሉ ሰውን የማይወዱና የማይጠሉ ትክክለኛ አስተዳዳሪ በመሆናቸው በመንግስታቸው ስር እስላሙንና ክርስቲያኑን፣ ይሁዲውንና አረመኔውን እኩል ነው የሚያስተዳድሩት አሉ ድሮ ዳውድ ይባሉ የነበሩት ያሁኑ አቡነ ቄርሎስ። ግብጾች እንደዚህ የሚያምኑ ተሆነ ዛዲያ በየጊዜው ጠብ የሚፈልጉን ለምንድን ነው? ፈልገው ተሆነ በሌላ ምክንያት ይሆናል እንጂ በሃይማኖት አይመስለኝም። ታዲያ እኛን ተገዢ ለማድረግ ነው? ይሄማ እንዴት ይቻላል? የስሙኝ አባቴ፣ እኛ ግብጾች ብዙ ተንኮል ሲሰሩብን ዝም የምንለው በዚያ ያላችሁት ክርስቲያኖች እንዳትጎዱ ብለን እንጂ አባይን በመገደብ ብቻ እንኳ ግብጽን በችግር ማጥፋት እንችል ነበር አሉ አጼ ቴዎድሮስ ፓትርያርኩን እየተመለከቱ። ሰይድ ፓሻ ታላቅ መሪ በመሆናቸው እንዲህ ያለ ነገር ይሞከራል ብለው አያስቡም አሉ ፓትርያርኩ። አጼ ቴዎድሮስ ለፓትርያርኩ የሚነገራቸው ሁሉ የሰይድ ፓሻን ትልቅነት ብቻ የሚያጋንን ቃል እንጂ ሁለታቸውን አንድ ስለሚያደርገው ሃይማኖት ምንም ስላላነሱላቸው ዳውድ ከሚባለው የድሮ ስማቸው ጋር ተደርቦ ከባድ ጥርጣሬ አሳደረባቸው። ሰይድ ፓሻ በሃይማኖት ሰውን የማይጠሉ ሰው ተሆኑ ሁለቱ ህዝቦች በየጊዜው በመዋጋት ፈንታ ለምን እንደ እህትማማችነታቸው በሰላም እንዲኖሩ አይረዱም አሉ አጼ ቴዎድሮስ። በደስታ ይረዳሉ እንጂ አሉ ፓትርያርኩ። ለጊዜው በምን ሊረዱን ይችላሉ? ወታደሮን በግብጽ ወታደር አይነት የሚያሰለጥኑ የጦር መኮንኖች ሊልኩልዎት ይችላሉ። ከግብጽ ወታደሮች ችሎታ የኛ ወታደሮች ችሎታ ያንሳል ብለው ያምናሉ ማለት ነው? ይህን ለማለት ወታደሩን በሰልፍ አላየሁትም። በሚገባ ተሰልፎ ባየው ምናልባት ልገምት እችላለሁ። እርሶ የሃይማኖት እንጂ የጦር መሪ አይደሉ፣ እንዴት የወታደርነትን ሙያ ሊገምቱ ይችላሉ? አሉ አጼ ቴዎድሮስ ፓትርያርኩን በመታዘብና በመጠራጠር እየተመለከቱ። እኔም እኮ ወታደር ነኝ አሉ ፓትርያርኩ። የወታደር ሁኔታ ሊገባኝ የሚችል ጠንካራ ሰው ነኝ ለማለት ፈልገው ባነጋገር ስለተሳሳቱ አጼ ቴዎድሮስ ቁጣቸው በዋለባቸውና ከተቀመጡበት ብድግ አሉ። በእሳቸው በኩል የነበሩት ጆምቤል፣ ፊታውራሪ ገብዬ፣ አቶ ሳሙኤልና ሌሎችም ሰዎች ምንም ለማድረግ አልቻሉም። አቡነ ሰላማ ግን ዝም ማለት ስላልቻሉ ጃንሆይ የግብጽ ካህን እኮ ብዙ ነገር የሚያውቅ እንጂ እንደ አበሻ ቄስ ዳዊት አጣርቶ ሳይደግም ቄስ የሚሆን አይደለም አሉ። የአጼ ቴዎድሮስ ቁጣ ይብሱኑ እንደ እሳት ነደደ። እኔም ማቀው የግብጽ ወታደር ጥርቡሽ የደፋ ነበር። ተነ ጥርቡሽ ወደ አገሬ መግባት ቢያቀተው ጥርቡሹን በክብ ቆብ፣ የጦር ልብሱን በዘርፋፋ ቀሚስ፣ ዳውድ የሚለውን ስም በቄርሎስ እየለወጠ ወደ አገሬ ገባ። እኔ መይሳው ልጅ እስቲ ሰይድ ፓሻ ሰላዮቹ በኃይል ሲያስለቅቃ ያለው ካሉ በኋላ ወደ ፓትርያርኩ ዞሩና አባቴ ለመሆኑ ያን ያህል እየተጨነቅን በትህትና የተቀበልኖት በክርስቶስ ፍቅርና ስብ ወይስ ሰይድ ፓሻን በማመን እሱን ለማስደሰትና ለማክበር መሆኑን ለይተው ያውቃሉ አሉ አጼ ቴዎድሮስ። ፓትርያርኩም በዚህ ንግግር ተበሳጩና የሰይድ ፓሻ መልእክተኛ በመሆኔም አላፍርበትም፣ ይሁን እንጂ ክርስቲያኖች ልጆችን ጠይቃለሁ ብዬ ነበር የመጣሁት፣ ክርስቲያን ግን አላየሁም አሉ። እኛ ግብጻዊ አባት አንፈልግም፣ ክብ ቆብ የደፋው የግብጽ ሰላይ ጳጳስ ነኝ እያለ ክርስቲያኑን ኢትዮጵያዊ አንድ ጣቃ ግምጃ በራሱ ላይ የጠመጠመ የግብጽ ሰላይ ፉቅራ ነኝ እያለ እስላሙን ኢትዮጵያዊ እንዲያታልል እንዲዘርፍና እንዲያስከዳ አንፈልግም አሉ ንጉሠ ነገሥቱ። ይህን ነገር ፓትርያርኩንም ጳጳሱንም ስላበሳጫቸው አፋቸው ተረፍ ተረፍ እያለ ሄደ። ንጉሠ ነገሥት ቴዎድሮስ ቁጣቸው ተባባሰባቸውና ሰይድ ፓሻ መጥቶ እስከሚያስፈታችሁ በስራ ትቆያላችሁ ብለው ፓትርያርኩና ጳጳሱ ከአጥር ግቢ ሳይወጡ እየተጠበቁ እንዲቀመጡ አደረጉ። ይህም አድራጎት ንጉሠ ነገሥቱ ሰውን በጣም ተጠራጣሪ ናቸው የሚል ትችት ሲያሰጥባቸው ቆየ። በዚህም ጊዜ በመላ ኢትዮጵያ በሚገኙ የቤተ ክህነት ሰዎች ዘንድ የባሰ ወሬና ጥላቻ ተፈጠረ። ምንም እንኳ የቤተ ክርስቲያንን አቋምና ይዞታ ለማሻሻል ለጳጳሱና ከካህናቱ ጋር የጀመሩትን የከረረ ሙግት ትተው ሁሉም በየነበረበት ይቆይ ብለው ካወጁ ብዙ ጊዜ ያለፈ ቢሆንም ለባትር መነኮሳትና ቀሳውስት የጀመሩባቸውን የወሬ ወረራ እያጠናከሩት ከመሄድ ያልተቆጠቡ ስለነበር የፓትርያርኩና የጳጳሱ መታሰር ንጉሠ ነገሥቱ ጸረ ማርያም ፕሮቴስታንት ሆነዋል የሚል አዲስ ወሬ ጨመረና አጼ ቴዎድሮስ ይወነጀሉ ጀመር። እሳቸው ግን ከጥቂት ቀናት በኋላ ፓትርያርኩንም ጳጳሱንም በነ ፕላውዴል በነ ቤልና በብዙ ካህናት ልመና ፈተዋቸውና ታርቀዋቸው ነበር። ፓትርያርኩ ከንጉሥ ቴዎድሮስ ጋር ታርቀውና ተግባብተው በኢትዮጵያ ለጥቂት ወራት ከቆዩ በኋላ ወደ ግብጽ ሲመለሱ ንጉሠ ነገሥቱ ብዙ ስጦታ ካደረጉላቸው በኋላ መልእክታቸውን ለሰይድ ፓሻ የሚያደርሱላቸው ሁለት መክስፍ መልእክተኞችን ጨምረው ሸኟቸው። ፓትርያርኩ ምንም እንኳ ለጊዜው ቢቀየሙ በመጨረሻው የንጉሠ ነገሥት ቴዎድሮስን ሐሳብና ቅንነት ሊረዱ ስለቻሉ ወደ አገራቸው ከተመለሱ በኋላ የንጉሠ ነገሥቱን መልእክትና የራሳቸውን ልባዊ ድጋፍ ለሰይድ ፓሻ በማቅረብ የግብጹ ገዥ ለኢትዮጵያው ንጉሠ ነገሥት አራት መድፎችና ብዙ ልዩ ልዩ የወዳጅነት ስጦታዎች እንዲልክ አስደረጉ። የኢትዮጵያ ካህናትና አቡነ ሰላማ ግን በቴዎድሮስ ላይ ያላቸውን ጥላቻ እየቀጠሉ ከመሄድ አላቋረጡም ነበር።
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። አይማዩ ቱርክ ባይ የምሸሽ ወንዱ አንቺን ወደደ ተኛ ካንቺ ጋር። አይማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት መርሳቱን እንደ ጠጅ ሞሱ ሲጠጣት ለማዩ ቱርክባይ የምሸሽኝ Thank you.